ሰላም ጤና ስጥልኝ አድማጭ ተመልካቾቻችን፣ የጋቢና ቪኦኤ የሐሙስ ምሽት መርሃ ግብር ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። ለምሽቱ ቀዳሚ ያደረግነው በኬንያ ያሉ ወጣት እስረኛ ስደተኞች ወደ ሀገራቸው መመለሳቸውን ነው።
ኢኮኖሚያዊ ድጋፎች እንደማንኛውም ዜጋ ከስራ ድል ፈጠራ ጋር በመቀናኘት የክህሎት ስልጠናዎች ከቴክኒክና ሙያ ጋር በመቀናኘት ለመስጠት ያማረጃቸው ለሚመለከተው አካል ያስተላልፋል።
ህይወታቸውን ለመቀየር ተስፋ አድርገው ከተሰደዱት ስደተኞች መካከል አንዱ ነበር የሰማችሁት። በምሽቱ ስለቆይታቸው ስለስደት ህይወታቸው ያጋሩናል። በሌላ ርዕስ ደግሞ በአዲስ አበባ ዩኒቨርሲቲ ከሰሞኑ የተፈጠረው ሁከትና የትምህርት መስተጓጎል ምን ይመስላል፣ ምን አይነት እልባት አገኘ የሚል መሰናዶንም ይዘናል። ሌሎች ጥንቅሮችም ይኖሩናል። መሰናዶውን በመምራት ኤደን ገረመው፣ በምስልና ድምጽ ቅንብሩ ንጉሱ ታምሬ፣ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር ሁን አብረናችሁ የምንዘልቅ ይሆናል። እናንተም አብራችሁ እንድታመሹ በአክብሮት እየጋበዝን መርሃ ግብሮቻችንን ከመጀመራችን በፊት ስመኝሽ የቆየ አጫጭር ዜናዎችን ታሰማችኋለች።
አመሰግናለሁ ኤደን። ራሽያ በዩክሬን ያደረገችውን ወረራ ተከትሎ ናይጄሪያ በዩክሬን ይኖሩ የነበሩ ቢያንስ 1800 ዜጎቿን ብታስወጣም 80 የሚሆኑ ናይጄሪያኖች በስተደቡብ ከሚገኘው ኬርሳን ከተማ መውጣት እንዳልቻሉ ተገልጿል። ከተማዋ በራሽያ ቁጥጥር ስር ያለች ሲሆን ተማሪዎቹ የናይጄሪያ መንግስት እንዲረዳቸው በዚህ ሳምንት ጥሪ አስተላልፈዋል። ራሽያ ከተማውን ከተቆጣጠረችበት የካቲት 24 ቀን አንስቶ ተማሪዎቹ ከምድር በታች በሚገኙ የቦምብ መጠለያዎች ውስጥ የሚገኙ ሲሆን የኢንተርኔትና የጋዝ አገልግሎት መቋረጡን እንዲሁም ምግብ እያለቀባቸው መሆኑን ተናግረዋል። በኬርሳን ከሚገኝ የባህር መርከብ ማሰልጠኛ ትምህርት ቤት የተመረቀ አንድ ተማሪ በትዊተር ገጹ ባስተላለፈው መልእክት ተማሪዎቹ ከከተማዋ ለመውጣት ሲሞክሩ የራሽያ ወታደሮች እንደመለሷቸው ገልጿል። በደቡብ ዩክሬን በባህር ዳርቻ አጠገብ የምትገኘው ኬርሳን ከተማ በራሽያ ቁጥጥር ስር ከወደቁ የመጀመሪያ ከተሞች መካከል አንዷ ስትሆን ከከተማዋ መውጣት ያልቻሉ ከ150 በላይ አፍሪካኖች እንዳሉ ተዘግቧል። በዩጋንዳ ኖርማን ቱሙሂ ቢቢሲ የተሰኘ አንድ ታዋቂ ደራሲና ቢኦብሬ ፋሪዳ የተባለ የዲጂታል ቴሌቪዥን ጋዜጠኛ ከሐሙስ ለት ጀምሮ መታሰራቸውን ጠበቃቸው አስታውቀዋል። በካምፓላ በሚገኝ ፍርድ ቤት ክስ መመስረቱን ተከትሎ ለመጪው ቀናትም በእስር ላይ ሊቆዩ እንደሚችሉ ተናግረዋል። ቱሙሂ ቢቢሲና ፋሪዳን ወክለው በፍርድ ቤት እየተከራከሩ የሚገኙት ጠበቃ ጆፈሪ ቱሪያሙሲማ ለአሜሪካ ድምጽ ያስረዱ ከተመሰረተባቸው ሁለት ክስ አንደኛው ፕሬዝዳንቱን ያላግባብ መከታተልና የኮሙኒኬሽን ጥቃት ማድረስ የሚል ነው። ጠበቃቸው አክለው ሁለቱም ለቀረበባቸው ክስ ጥፋተኛ ለመሆናቸውን ማስረዳታቸውን፣ ሆኖም በእስር ላይ ማሰቃየት የተፈጸመባቸው እንደሚመስሉ ተናግረዋል። ከቅርብ ጊዜ ወዲህ ዩጋንዳ በመንግስቱ ላይ ጠንካራ ትችት የሚሰነዝሩና በተለይ በፕሬዝዳንቱና በተሳባቸው ላይ ትኩረት የሚያደርጉ ጸሐፊዎችን በማሰር ትችት እየቀረበባት ነው። አንድ የተባበሩት መንግስታት ድርጅት ከፍተኛ ባለስልጣን በአሁን ወቅት በሊቢያ ያለው የፖለቲካ ፍጥጫ በአንድ ሀገር ውስጥ ሁለት መንግስት እንዲፈጠር ሊያደርግና ወደ አለመረጋጋት ሊያመራ እንደሚችል አስጠንቅቀዋል። በሊቢያ በታሳስ ሊካሄድ ታስቦ የነበረው የፕሬዝዳንትና የፓርላማ ምርጫ በምርጫ ህጉና በእጩዎች ዙሪያ በተፈጠረ አለመግባባት ከተራዘመ ወዲህ የፖለቲካ አለመረጋጋቱ እንደ አዲስ አገርሽቷል። ወደ 3 ሚሊዮን የሚጠጉ ሊቢያውያን በምርጫው የተመዘገቡ ቢሆንም የተባበሩት መንግስታት ድርጅት የፖለቲካ ሹም የሆኑት ሮዝማሪ ዲ ካርሎ ለጸጥታው ምክር ቤት ቀርበው እንዳስረዱት ሁኔታው በዚህ ከቀጠለ በሊቢያ ሁከት ሊነሳና የታሰበው ምርጫ ላይካሄድ ይችላል። ፌስቡክን የሚያስተዳድረው ሜታ የተሰኘው ኩባንያ በቅርቡ ምርጫ በሚካሄድበት አውስትራሊያ የሚገኙ የፖለቲካ ተወዳዳሪዎችን በመረጃ መረብ ጥቃት ዙሪያ እንዲሁም ተጽዕኖ ፈጣሪዎችን ሐሰተኛ መረጃዎችን መዋጋት እንደሚያሰለጥን አስታውቋል። አውስትራሊያ በዚህ ዓመት ግንቦት ወር ላይ የምታካሄደው ምርጫ መቼ እንደሚካሄድ ቀን ባትቆርጥም ከዚህ ቀደም በሁሉም የመንግስት ኃላፊዎችና ፓርቲዎች ላይ የተሞከሩ የውጭ ጣልቃ ገብነቶች ከፍተኛ ስጋት ፈጥረዋል። ተናግረዋል። ግዙፉ የማህበራዊ ሚዲያ ኩባንያ በአውስትራሊያ መረጃ እንዲያጣራ ለአንድ ዩኒቨርሲቲ ኃላፊነት የሰጠ ሲሆን ከብርጫ ጋር የተያዙ ማስታወቂያዎችን የሚከፍሉ ሁሉ ትክክለኛ ስማቸውን እንዲጠቀሙ የሚያስገድድ መሆኑን አሳውቋል። ምርጫ ነክ ማስታወቂያዎችን ማውጣት የሚፈልጉም የመንግስት መታወቂያና የገንዘብ ምንጫቸውን የሚያሳይ ማስረጃ እንደሚጠየቁም ሜታ ጨምሮ አስታውቋል። አድማጮች ለሰዓቱ ያዝናቸው ዜናዎችን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሮቹ የጋቢና መሰናዶች ጋር መልካም ቆይታ። አመሰግናለሁ ኤደን።
ጋቢና ቤ የሐሙስ ምሽት መጋቢት 8/2014 ዓ.ም የሬዲዮ በቴሌቪዥን መሰናዶ ይቀጥላል። ዝግጅቶቻችንን በኢትዮሳት ሳተላይት ላይ እንዲሁም ደግሞ በቪያም ሀሪክ ፌስቡክ ገጽ ላይና ድረ ገጽ ላይ እንድትከታተሉ በአክብሮት እንጋብዛለን። ለዕለቱ ወደ ያዝናቸው ዘገባዎች እንሻገር። ህይወታቸውን ለመለወጥ ተስፋ አድርገው በኬንያ ተሰደው የነበሩ ወጣቶች በእስር ላይ ከቆዩ በኋላ በሞያሌ በኩል ወደ ሀገራቸው እየተመለሱ ይገኛሉ። ዮናታን ዘብዲዮስ ዝርዝር አለው።
በሰሞኑ ከስደት ከተመለሱት ውስጥ የሃዲያ ዞን ነዋሪ የሆነው ወጣት ሲሞን መለሰ አንዱ ነው። 33 ዓመቱ ሲሆን የተሰደደበት ዋንኛው ምክንያት ስራ ማጣት መሆኑን በስልክ ለቪኦኤ ተናግሯል።
አገሬ በቃ ሚንሰራ ነገር ስለሌለኝ ነው ሚንሰራ ስራ በር ምናምን በቃ ስለሌለኝ ነው የወጣነው። ሰርተን እንለውጣለን ብላ ስለዛ ነው የወጣሁት። ግን አልተሳካም። ህይወቴ እንደተረፈን ጌታን አመስግናለሁ እንጂ
በኬንያ አድርጎ ደቡብ አፍሪካ ለመድረስ ያለመው እቅዱ ብዙ ዋጋ እንዳስከፍለውና ለቀናት በጣም አስፈሪ ያለውን ጫካ በእግር መጓዝና ማቋረጥ እንደነበረበት ተናግሮ በከንቱ መልፋቱ እንዳሳዘነውም ገልጿል።
በእግር ነው የምንጓዘው። በዛ ላይ ሰለም ባል ጫካ አለ። በውስጥ ሁሉም በእግር አንድ ሳምንት እንጓዛለን። ከዛ በኋላ በመኪና ወስዶ በራ ውስጥ ያስገባል። ማታ ማታ እንታረጋለን። በጉዞ በእግር ማለት ነው።
እሱንም ጨምሮ በጓደኞቹ ላይ በስደት ወቅት የምግብ እጦትን ጨምሮ የሰብአዊ መብቶች ጥሰት እንደተፈጸመባቸው ገልጦ ወንድሙ 50,000 ብር ከፍሎ የተፈረደበትን የእስር ጊዜ ሳይጨርስ መውጣቱና ስደት በስቃይ የተሞላ አማራጭ መሆኑን ባውቅ ኖሮ አልሰደድም ነበር ሲል ተጸጽቷል። ከኔ ጋር በአንድ እስር ቤት የታጎሩ ከ30 በላይ ኢትዮጵያዊ ስደተኞች የተለያዩ ችግሮች እንደደረሰባቸውም ገልጿል።
ከባድ ነው፣ በጣም ከባድ ነው። እኔ እንደዚህ በመላ ከቤት አልወጣም ነበረ፣ ግን እንደዚህ ይሆናል ብዬ እኔ አሁን ከባድ ነው። ግን መንገዱ ከዚያ ፊት እንደዚህ ይሆን ማወቅ ማለት ነው። ቤቴ አልወጣም፣ ግን ሳላውቅ ሄጄ በጣም ከባድ ነው።
በብዙ ሺዎች የሚቆጠሩ ኢትዮጵያውያን አሁንም በእስር ቤቶች በተጎሳቆለ ሁኔታ እንደሚገኙ ተናግረው ስደት ብዙ ዋጋ የሚያስከፍል ምርጫ መሆኑን ወጣቶች ማወቅ አለባቸውም ብሏል። በኬንያ ያሉ ስደተኞች ወደ አገራቸው የሚመለስ ፍላጎት እንዳላቸውም ጠቁሟል። ከስልጤ ዞን ዳሎቻ ወረዳ ተሰዶ ናይሮቢ እንደነበረ ኋላም መታሰሩ የተናገረው መሐመድ ቡርቡቆ በደላሎች ተታሎ መሰደዱን ተናግሯል። ትንሽ የማይባል ገንዘብ በከንቱ እንደከሰደም ገልጿል።
እንደላላ ደግሞ ወደ 150 ሊፋች ተበልተናል። ዛላ ያረንዲ ያረንዲ መንገድ ያለን እያለ ብሩን ከሰጣነው በኋላ በቃ ከሸገነ ሰው አሁን ወደ ኡጋንዳ ለፍታ
ይህን ሁሉ ገንዘብ መክፈል የቻለ ለምን ስደት እንደመረጠ ተጠይቆ ይህንን ብሏል።
ያው ከተሳካ እዛ ብንሄድ ስራ እናጣን፣ ስራ እንሰራለን፣ ምንዛሬም ይሻላል። አሁን እዚህ መጥተናል። እርሻ ከደረሰ ማረፍ እንጂ ሌላ መፍትሄ የለንም። ለወጣቶች እዚህ የሆነ ድርጅት ኖሮ ስራ ቢሰጣቸው አሪፍ ነበር። አሁን ስራ ስለሌለ ነው ዝም ብሎ ነው የተከራተት ነው።
የገጠመውን ምንግል ተናግሮ ወደ አገር በመመለሱ ደስተኛ ቢሆንም ያለ ስራ መቀመጥና በዚህ እድሜ በሌሎች ሰዎች ላይ ጥገኛ መሆኑ እንደሚያበሳቸው ገልጧል። ከአመታት እስራት በኋላ ወደ አገራቸው በመመለሳቸው እድለኛ መሆናቸውን የተናገሩ ስደተኞች በሺዎች የሚቆጠሩ ኢትዮጵያውያን በኬንያ እስር ቤቶች እንደሚገኙና እየተጎሳቆሉ እንዳሉም ተናግሯል።
የነበርነው ሁኔታ ለምሳሌ ምግብ የለም እዛ ከታሰርነው በኋላ ማለት ነው። አሁን እዛ ያሉ ልጆች ምግብ አይበሉም፣ ውሃ የለም፣ ማልበሻ የለም፣ ልብስ የለም። እዛ ነው ዝም ብሎ የታሰሩ ያሉት ማለት ነው። በሽንት ቤት ነው የሚያስሩት እነሱ። ስለዛ ብዙ እንትና ችግር አለባቸው በእነሱ ማለት ነው። እኛ አልሐምዱሊላህ መጥተናል፣ ተመልሰናል። እነሱ ችግር ብዙ ችግር አለባቸው እዛ የታሰሩ ልጆች ማለት ነው።
በኬንያ የተለያዩ እስር ቤቶች የሚገኙ ዜጎች ወደ አገር ቤት መመለሱ ተጀምረው የኢትዮጵያና የኬንያ መንግስታት በእስር በሚገኙ ኢትዮጵያውያን ዙሪያ በቅርቡ የደረሱትን ስምምነት ተከትሎ መሆኑ ታውቋል። የደቡብ ክልል ሰራተኞችና ማህበራዊ ጉዳይ ቢሮ የስራ ስምምነት አገልግሎት ዳይሬክተር ዲሬክተር አቶ ታሪኩ በዛቢ ከትናንት ወዲያ የተመለሱ 98 ፍልሰተኞች በኬንያ የተለያዩ እስር ቤቶች ለአመታት ታስረው የቆዩ መሆናቸውን ተናግሯል። በመጀመሪያው ዙር በኬንያ ሞያሌ በኩል ወደ አገር ቤት የተገቡ የደቡብ ክልል ተወላጅ ፍልሰተኞችን የማጓጓዣና ሌሎች ወጪዎችን በመሸፈን ከቤተሰቦቻቸው ጋር እንዲቀላቀሉ ማድረጋቸውም ገልጿል።
ከዚህ ባየውም እና በሰራተኛና ማህበራዊ ጉዳይ ሮሚያ ጋር በመተባበር እንዲመጡ ያደረግናቸው ወደ 98 ናቸው። 98ቱም ወደ የቀያቸው የትራንስፖርት አገልግሎት ቀለብና ትራንስፖርት አገልግሎት ሰጥተን ማደሪያ በዚያው አሳሳደን ከመንግስታዊ ባለሙያዎች ጋር በመተባበር ወደ አካባቢያቸው እንዲደርሱ አድርገናል።
ከስደት ተመላሾች ውስጥ አብዛኞቹ እድሜያቸው 18 ዓመት እስከ 5 ዓመት ውስጥ የሚገኙ መሆናቸውንም አቶ ታሪኩ ተናግሯል።
እዚያ ደርሰናል። ያው ከዚህ በኋላ እንደማንኛውም ዜጋ ከደረሱ በኋላ የማህበረሰብ ውስጥ ማቀላቀል ስራ ኦልሬዲ ተሰርቷል። ሙሉ ማቀላቀል ስራም ከተሰራ በኋላ እና ወደ ራሳቸው ወደ ነበሩበት ሁኔታ ተመለሱ በኋላ ኢኮኖሚያዊ ድጋፎች እንደማንኛውም ዜጋ ከስራ እድል ፈጠራ ጋር በመቀናኘት የክህሎት ስልጠናዎች ከቴክኒክና ሙያ ጋር በመቀናኘት ለመስጠት ያ መረጃቸው ለሚመለከተው አካል ያስተላልፈናል። በዞን በኩል ይሄን ድጋፍ እንዲያደርጉ ያው ይሄን የሚያስፈጽመው ዞኑ ነው እና ዞን ደግሞ ለወረዳው እንደዚህ በሚያስተላልፈው ሰዓት ተቋማት ላይ በመቀናጀት ይሄንን ድጋፍ ይሰጣሉ።
በቀጣይ የኢትዮጵያና የኬንያ መንግስታት በደረሱት ስምምነት መሰረት ተጨማሪ ተመላሾች ወደ አገር ቤት ውስጥ ይገባሉ ተብሎ እንደሚጠበቅም ገልጿል። ከደቡብ ክልል ህዝብ ውስጥ 700 የሚሆነው ወጣት መሆኑ ተገለጠ ሲሆን ከክልሉ 8 ዞኖች አያሌ ወጣቶች የተሻለ ኑሮ ፍለጋ ደቡብ አፍሪካ ለመግባት በሚያደርጉት ሙከራ በኬንያ፣ በማሊና በታንዛኒያ ሀገራት ለሞት ለእስራትና ለእንግልት ይዳረጋሉም ተብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ።
ለምን በድጋሚ አብራችሁን እንድትሆኑ እንጋብዛለን። አዲስ አበባ ዩኒቨርሲቲ ከሰሞኑ ተረብሾ ሰንብቷል። ይሁን እንጂ አሁን ነገሮች መረጋጋታቸውና ትምህርት መጀመሩን ዩኒቨርሲቲው አስታውቋል። ሆኖም በስጋት ምክንያት በርካታ ተማሪዎች አሁንም ድረስ ወደ ዶርም እንዳልተመለሱ እየተናገሩ ይገኛሉ። ኬኔዲ አባተ ዝርዝሩን ይዟል።
ባለፈው እሁድ መጋቢት 4 በ6 ኪሎ አካባቢ በሚገኘው የአዲስ አበባ ዩኒቨርሲቲ ዋናው ግቢ ምሽት ላይ በተማሪዎች መካከል በተፈጠረ ማንነትን መሰረት ያደረገ ግጭት በርካታ ተማሪዎች መጎዳታቸውን ማንነታቸው እንዲገለጽ ያልፈለጉ አስተያየታቸውን የሰጡን ተማሪዎች ገልጸዋል።
እሁድ ማታ ነበር ልጆች ተጋጭተው ነበር። ወደ 4 ሰዓት አካባቢ ልጆቹ እርስ በራሳቸው በጣም አልተጉዳዱ በጸጥታ ኃይል መበተን መኮረ ስለተበተኑ ከዛ በኋላ ልጆቹ ግማሹ ዶሮ ገቡ ግማሹ ላይብረሪ ሮጠ። ከዛ በኋላ ነው ተጨማሪ ኃይል ይመጣው እስከ ዶርሜ እየገባ ልጆቹን ሲያባረር የነበረው። ዶርሜ የነበረው ብዙዎቹ ልጆች ተማሪዎች ተጎድተዋል። በፌደራል ፖሊስ እርስ በራሳቸውም የተመታቱ ልጆች ነበሩ፣ ግን ብዙ አይደሉም። ብዙዎቹ የተጎዱት በፌደራል ነው። ዶርም ሰብረው ሲገቡ
ግራ እንግዲህ ዘረኛ ተመለከተ እና ቀን ተሰለሙ ነው ማታ ላይ ብራሪ አካባቢ ወደ ዶርም አካባቢ ተጀመረው እና እኛ እየሰማነ ዘምናምን ጩኸት ነው እና ከዛ መከራከና ፖሊስ ወደ ዶርም ገብተው ሰላማዊ የሆነውን ተማሪ ነው የደበደቡ እና ወንዶች ነው በጣም የተጎዱት።
በኦሮሞና አማራ ተወላጅ ተማሪዎች መካከል እሁድ ዕለት ግጭቱ ከመፈጠሩ አስቀድሞ ከአድዋ በአልማግስት ጀምሮ በግቢው ችግሮች እንደነበሩ የሚገልጹት አስተያየት ሰጪዎቹ መንስኤውም በአንድ በኩል በማይታወቅ አካል በግቢው ውስጥ ተበትኖ ተገኘ የተባለና የኦሮሞ ተወላጆች ላይ ያነጣጠረ ወረቀት፣ በሌላ በኩል ደግሞ የአጼ ምኒልክ ምስል ያለበት ቲሸርትና ሌሎች አልባሳትን የሚለብሱ ተማሪዎች ላይ በተለያየ መልኩ የሚደርስ ጥቃት እንደሆነ አመልክተዋል። በዚህ መልኩ ለቀናት ታምቆ ቆይቶ እሁድ ዕለት የተፈጠረው ግጭት ለተወሰኑ ደቂቃዎች ብቻ መቆየቱን የገለጹት የዩኒቨርሲቲው ፕሬዝዳንት ጽህፈት ቤት የኮሙኒኬሽን ልዩ አማካሪ ኢንጂነር ውባየው ማሞ አስተያየት የሰጡን ተማሪዎች ከሚሉት በተቃራኒው ምንም ተማሪ አለመጎዳቱን ተናግረዋል። ችግሩን ለመፍታት የተደረገውን ጥረትም እንዲገልጸዋል።
ለስድስት ቀን ያክል ወደ ኋላ የተወሰነ የተማሪ ግጭት ይኖራል። በዛ መልክ እያየነው እየፈተነው ነበር። ዴይ ቱ ዴይ ማኔጅመንቱ ኃላፊነት ወስዶ የካህላት ኃላፊነት ወስደው ችግሮችን እያየን እያጠራን የቆየን ቢሆንም ልክ እሁድ ቀን ግን እንዳልኩ ተማሪ ያልሆኑ አካላ ገብተው ስለነበረ ትንሽ አይነት ረብሻ ነው። ትንሽ ነው፣ ብዙም አይደለም። የሰላሳ ደቂቃ ቆይታ ነች። እሱንም ማኔጅመንቱ አርግቦ ከተማሩ ጋር ተወያይቶ ማኔጅመንቱ ስቲል አሁን ያላፈለፈ ጥረት እያደረገ አድርጓል። አሁንም ያለበት ሲቹዌሽን ጥሩ ነው። የካካላትም አመሰግን ወዳለሁ። አንድም ተማሪ ሳይቆጣ አንድም ነገር ምንም ሳይሆን ተማሪዎቻቸው ወደ ነበረ ትምህርት መማር ጋር እንዲመለሱ ስላገዙ ማህበረሰቡንም ይህን ታላቅነት ስላመሰግን የማላልፈው ጉዳይ ነው ማለት ነው።
ይሁንና ዩኒቨርሲቲው ተማሪዎችን ለማግባባት ያደረገው ጥረት ሁሉንም ተማሪዎች ሊያካትት ይገባ እንደነበር ተማሪዎች ይገልጻሉ።
ነገሩ እየተወዘ እንደዛ እየበዛ አልሰሩ ግቢውን ለማስታረቅ ሞክሯል። ፈቃደለ ከአማራም ፎርሙም ይዞ ስብሰባ መጨረሻ ላይ የሆነ ነገር አረጋ ምንድነው ታጋለ ችግሩ እዛ ላይ እዛ ልጆች ማከራ አይደለም ችግር የተፈጠረው እነዛ የተቀረቡት እና ብዙና እንደ ግቢው ነው ችግሩ የተፈጠረው አንድ ላይ ሁሉንም አምጥቶ ማሳረቅ ነበረበት ግቢው።
ችግሩን በዘላቂነት ለመፍታት ዩኒቨርሲቲው ከተማሪዎችና ከሌሎች የሚመለከታቸው አካላት ጋር የሚያደርገውን ጥረት መቀጠሉን የገለጹት የዩኒቨርሲቲው ፕሬዝዳንት ጽህፈት ቤት የኮሙኒኬሽን አማካሪ ኢንጂነር ውባየው ማሞ ግጭቱን በማስነሳት የተጠረጠሩ 8 ግለሰቦች በቁጥጥር ስር መዋላቸውን ተናግረዋል።
ተማሪ ተፈጽሞ የተፈጠረ ተማሪ ነው ይበለም ሊታወቅ ይገባል። ነገር ግን ተማሪ ነበሩ በኋላ ተመረቀው ቆጥ በኋላ እዚህ የተገኙ ተማሪዎችን የለይቶ ማጥራፍ ከተካሄደ በኋላ ከከላስ ጋር በመሆን እነኚህ ወደ ህግ ክፍል በከለላ አቻሉት።
ምን ያክል ነው ቁጥራቸው?
በቁጥር 8 ነው።
አሁን ላይ የመማር ማስተማር ሂደቱ በሰላም መቀጠሉንም ገልጸዋል።
ዩኒቨርሲቲው አሁን የሚገኝበት ሁኔታ በጣም በሰላማዊ አሁን ብቻ ሳይሆን ነገሩ ተፈጠረ ከተባለበት ጊዜ ጀምሮ ሰላማዊ ነበር። ዩኒቨርሲቲው ተማሪ ተማሪዎችም አርብ ማታ ክላስ ነበር፣ እሁድነት ላይም ተምረዋል ማለት ነው። ስለዚህ እሁድ ማታ ነበር የተከሰተው። ጠዋት ላይ ግን እንደወትሮ ክላስ ነበረ። ተማሪዎች በዛ ሁለትም አብረው ነው ያደሩት፣ በዛ ሁለትም አብረው ነው ጠዋት ለቁርስ የበሉት። የትምህርት ማስተማር ሂደቱ እየተከናወነ ነው የሚገኘው።
ይሁን እንጂ አስተያየታቸውን የሰጡን ተማሪዎችን ጨምሮ በርካታ ተማሪዎች ከሶስት ቀናት በፊት ግጭቱ በተከሰተበት ዕለት ከግቢው እንደወጡ ዛሬም ድረስ በስጋት አለመመለሳቸውን ተናግረዋል። ተማሪዎቹ ለስጋት የተዳረጉት በተለያዩ የማህበራዊ ሚዲያዎች በሚሰራጩና ከእውነታ ውጭ በሆኑ የተጋነኑ አስፈሪ መረጃዎች ምክንያት ነው ያሉት ኢንጂነሩ ባየው፣ እነዚህ ሚዲያዎች ከድርጊታቸው እንዲቆጠቡ የተለያዩ የፖለቲካ ኃይሎችም ተማሪዎችን መጠቀሚያ ከማድረግ እንዲታቀቡ ጠይቀዋል። የአዲስ አበባ ዩኒቨርሲቲ ካሉት 13 ግቢዎች መካከል ችግሩ የተፈጠረው በዋናው ግቢ ብቻ እንደነበረም ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኢትዮጵያን በደርባን ደቡብ አፍሪካ ያደረገችው የህክምና ባለሙያ የአካል ብቃት እንቅስቃሴ አሰልጣኝና ጤናችን በተሰኘ ብራንድ ወይም ደግሞ የንግድ መለዮ ስር ጤናማ የሆኑና ኃይል የሚሰጡ ጁሶችን የምታመርተው ሰብለ ለማ ከዚህ ቀደም እንግዳችን ነበረች። ወጣቷ በኢንስታግራምና ዩቲዩብን በመጠቀም ደግሞ ስልጠናዎችንም ትሰጣለች። ሰብለ ምን አይነት እንቅስቃሴዎችን እንደምታደርግ ቀጥዬ አቀርብላችኋለሁ።
ሰብለለማ የባለብዙ ሙያዎች ባለቤት ናት። ውልደቷ አዲስ አበባ፣ እድገቷ ደግሞ በናዝሬት ከተማ ሲሆን የነርስነት የጤና መረጃ ስርዓትና ቴክኖሎጂ ትምህርቶቿን ደግሞ አዲስ አበባ፣ ህንድና ዩናይትድ ስቴትስ ውስጥ ተምራለች። ትምህርቷን ከጨረሰች በኋላ አገልግሎቷን አዲስ አበባ ውስጥ ብትጀምርም ከጊዜ በኋላ ግን ፓኪስታን መጓዟን ትገልጻለች። እዛ ከደረሰች በኋላ ራሷን ለመንከባከብ ብላ የጀመረቻቸው እንቅስቃሴዎች ደግሞ ህይወቷን እንደቀየረው ትገልጻለች።
ለተወሰነ ጊዜ 2 ዓመት ፓኪስታን ነበር የምኖረው ፕሮጀክት ላይ ማለት ነው እንደዛ። ስለዚህ ያንን 2 ዓመት ስፖርት ይረዳሻል አለ አይደል? ፎከስ ለራስም ራሱ ለውጭ ሀገር ብቻሽን ስትኖሪ ያለው እንትኖች አሉ፣ ተጽዕኖዎች እና የሚጫኑሽ ነገሮች አሉ ከስራ በኋላ። ከዛ ስፖርት እኮ ይጠቅማል በጤናም እንደ ጤናም ባለሙያነቴ እስኪ ለራሴ ልሞክረው አለ አይደል? በራሴ ሞከርኩ። ዝም ብዬ እዛው ሳሎን ውስጥ ሮጥ ነበረ፣ ያ ውጪ መውጣት ብዙም ስለማይቻል ስለነበር ማለት ነው። አምን እያደረግን ስፖርት ሰራ ነበር። ድንገተኛ ክፍል ነበር የምሰራው እና አብዛኛው ሰው መምጣት የማይገባው በሽታ መጠበቅ የምንችለውን ነገር ላይ እስከ ሞት ድረስ ያደርሰናል እና ብዙ ሰዎች ሲሞቱ ሳዩ ቤተሰብ ገንዘብ በቃም ሲያወጣ አይደል ስኳር በሽታ የተለያዩ በሽታዎች ለምን ያንን ያህል መጎዳት ውስጥ እንገባለን? ተጨማሪ ገንዘብ ማውጣት አይጠበቅብንም ወይ? ጂም ለመክፈልም ሳይሆን ሰፕሊመንት መግዛት አይጠበቅብንም? ይኸው ባለን ነገሮች፣ ቤታችን ባፈራው ነገሮች፣ ቲማቲም፣ አትክልት፣ አቮካዶ ሊሆን ይችላል፣ ዝኩኒ ሊሆን ይችላል፣ ባለን ነገር ያለንን እየበላን ግን በአቅማችን ደግሞ 2-3 ኪሎ ሜትር እየሮጥን የልባችን ምት፣ ጤናችንን፣ ስኳር፣ ደም ግፊት መቀየር እንችላለንና
ከጊዜ በኋላ ኗሪነቷን በደቡብ አፍሪካ ደርባን ከተማ ያደረገችው ሰብለ ሙሉ ለሙሉ ወደ ጤና ማማከርና የስፖርት አሰልጣኝነት የተሻገረች ሲሆን በተለይም ኮቪድ-19 ወረርሽኝ በብዙዎች ላይ ያሳደረው አካላዊና ስነ ልቦናዊ የሆነ ጫናን ለመዋጋት ስፖርቱ ትልቅ ጠቀሜታ ነበረው ትላለች።
ከዛ ደግ ኮቪድ ሀፕን ሲያደርግ ደግሞ የብዙ ሰው ፔን ታያለሽ፣ መጎዳት፣ ከቤት ውስጥ መስራት፣ የጭንቅላት ሰውነት መወፈር፣ ራሳችን መጠበቅ ምን ያህል እንደሚረዳ ለኢሚኒቲያችን፣ በተለይ ሰውነታችን የበሽታ ተከላካይነቱን ኢነርጂ በጣም እንደሚቀይር ሳይ በቃ አሁንማ አስቀድመን መጠንቀቁ ላይ በደንብ ፎከስ ማድረግ አለብን። እሱ ላይ በደንብ መሰራት አለበት ብዬ አሰብኩኝ። ስለዚህ
የሰው ልጅን ሰውነት እንደ መኪና፣ የሚመገበውን ምግብ ደግሞ ከንጹህ ዘይት ጋር የምታነጻጽረው ሰብለ ሰውነታችን ጤናማ የሆነ ምግብ ከተመገበን ኃይል ማግኘትና የበሽታ መከላከል አቅሙ እንደሚጨምር በመገንዘብ ያንን ለማበረታታት ጤናችን ስትል የሰየመችውና እንደ ቀይስር፣ ዝንጅብልና ዝኩኒ ካሉ ተፈጥሯዊ ግብዓቶች የሚዘጋጅ መጠጥ አዘጋጅታ በመሸጥ እንዲሁም ቅመማውን በማስተዋወቅ ሰዎች ጤናማ ህይወትና አመጋገብን እንዲከተሉ ማድረግ መጀመሯንም ትገልጻለች።
ጁሱን መጀመሪያ ትሬኒንጉ ላይ ነበር ፎከስ ማድረገው። ልክ ኮቪድ ሲመጣ እንዴ አትሊስት ባለ ነገር ኢሚኒቲያችን ማስተካከል እንችላለን። ከዛ እንደ በደም እንደብራድ መጀመሪያም የፊትነስ ጂምና እንትኑን ነበር መሰራው፣ ማሰልጠኑን ነበር መሰራው። በኋላ ግን ይሄ ጁስ እንደውም ለህዝቡ መድረስ አለበት። መድረስ እንኳን ባይችል ሌላ ሀገር እንኳን ቢኖሩ ቤታቸው እንዲሰሩ ሬሲፒው መድረስ አለበት። አሰራሩ ራሳቸው እንዲጠብቁ ማለት ነው አስቀድመን። ስለዚህ ያው ልክ ኮቪድ ትንሽ ቀለል ሲል ስፖርት ማሰልጠኛ ቦታዎች፣ ዮጋ የሚሰራባቸው ቦታዎች፣ ከዛ የራሴንም ሱቅ ከፈትኩኝና ሰፕላይ ማድረግ ማለት ነው ለሁሉም እንዲደርስ ዴሊቨር እናደርግ ነበረ። ምክንያቱም ሰውነታችን በደንብ ይሰራል። በቃ አንዳንድ መኪና ጥሩ ዘይት ከሌለው እና ጥሩ ዘይት ሳይኖረው እና በጣም ያልተጠበቀ መኪና ሲሆን ቶሎ ቶሎ አይሰራም እና ቶሎ በፍጥነት ላይነዳ ይችላል። ልክ እንደዛው ነው ሰውነታችን።
ሰብለ ከዚህ በተጨማሪም አፍሪካዊ ንድፍ ያላቸው የስፖርት ልብሶችንም ለገበያ ለማቅረብ እየጣረች ትገኛለች።
ያው በአመት አንዴ ቢያንስ እሄዳለሁ ኢትዮጵያ እና የመጀመሪያዎቹ ጊዜ ውስጥ በተለይ ስፖርቱን በጣም ተጀመርኩት በኋላ ሲሄድ የሆነ ነገር መግዛት ስትፈልጊ አታገኝም፣ እውነት ለመናገር በተለይ የስፖርት ነገሮች ላይ እና በጣም መፈለግ አለብሽ። ካለም ውድ ነው በጣም ከውጭ ስለሚገባ ማለት ነው። እሺ ይሄ ነገር አስፈላጊ ነው፣ ስለዚህ ምናልባት አስተሳሰብችን አቅርቦቱን ማምጣት ይቻላል ከሌላማ ሀገር ሳይሆን ውድም ሳይሆን በቀላሉ መግዛት የምንችለው። እዛ በኋላ ሳየው እዚህም ከጀመርኩት በኋላ ብዙ ሰዎች ይወዱታል የአፍሪካን ፓተርኖች ዲዛይን ሳይው እኔም ፈልጋለሁ እና እሺ በጣም አሪፍ። ከዛ ኢንስታግራም ላይም ለቀኩትኝ። ከዛ አይ ቲንክ የትም ሀገር ብንሆን የራሳችን የሆነ ነገር ደስ ይለናል አንዳንዴ። ስለዚህ እሱን ሳየው በጣም ትልቅ ነው ሐሳቤ። ግን አሁን የመጀመሪያውን አቅርቦት ለማድረግ ያሰብኩት በተለይ በዚህ ዓመት ወደ ኢትዮጵያ ነው።
ማህበራዊ ሚዲያው በመላው ዓለም ከሚገኙ ተጠቃሚዎች ጋር እንዳገናኛት ገልጻ በዋናነት ግን በስፖርትና በቴክኖሎጂ የዳበረና እችላለሁ የሚል ወጣትን ለመቅረጽ እየጣርኩ ነው ትላለች።
እሺ ማህበራዊ ሚዲያ በአጠቃላይ መጠቀም ብዙ ሰዎችን ለመድረስ ይጠቅማል። አሁን ብዙ ሰዎች ይደርሱኛል፣ ይጽፉልኛል አንዳንድ ችግሮች፣ የሚያልፉባቸውን ነገሮች እንደ ጤና ባለሙያነትም እንደ አሰልጣኝም ለምን ይጠቅማል ሲሉኝ ይሄ ይጠቅማል። አንዳንዶቹ ደግሞ አብረው መሰልጠን ይፈልጋሉ፣ ስለዚህ ኦንላይን አሰለጥናቸዋለሁ። በጣም ውድ መጠቀማቸውና ብዙ ሰው እየደረሱበት አለ ብዬ ማስባቸው ሁለት ናቸው። አንደኛው ያው ኢንስታግራም ነው። ኢንስታግራም ደግሞ በደንብ መልእክት መላላክ ስለሚቻል ሲጠይቁኝ መመለስ ይቻላል። ሁለተኛው ቲክቶክ ነው። ቲክቶክ ደግሞ በጣም መቀየር ፈልገው ወጣቱን ነው። ስፖርት መስራቱና ጠንካራ መሆኑ ብቻ ሳይሆን በጣም ማይንድሴት ያስተካክላል፣ አስተሳሰባችንን ይቀይራል እና ይሄ ወደፊት ወደ ጥሩ ነገር ፎከስ የሚያስተውል ወጣት አለ አይደል? እንደሱ አይነት ወጣቶች ማሻሻልና አብዛኛውን ወጣቶች ደግሞ መድረስ የምትችለው ቲክቶክ ላይ ነው። እንዳየሁት እና 19 አመት 20 አመት ግን አሃ ይሄም ይችላል ለካ ከቤት መስራት ይችላል ለካ መሮጥም ይችላል መራመድ ላይ ይችላል በቃ እና ልክ ስፖርት ደግሞ የኮግኒቲቭ ፈንክሽናችን በጣም ስለሚያስተካክል የአእምሮ ሲግናሎቻችን ስለሚያስተካክል የፈጠራ ችሎታችን ያዳብራል ችግሮችን እንዴት ነው መቀበል ማስተናገድ የምንችለው ማይሆን ባህሪ ውስጥ ማይሆን ነገሮች ውስጥ አላል ወደ መጠጥም ወደ ሲጋራውም ወደ ማይሆነው ነገሮች ውስጥ የሚገባ ትውልድ ሳይሆን ወደፊት የተሻለ ከኛም የተሻለ መልካም ነገር የሚሰራ ትውልድ ያመጣል እየሰማችሁ ቲክቶክን በጣም ተጠቅመዋል።
ሰብለንማ ጤናችን የተሰኘ ድረገጽ ኢንስታግራምና ቲክቶኮች ላይ እለት እለት የተለያዩ የኤሮቢክስ እና የዮጋ እንቅስቃሴዎችን እንዲሁም ተፈጥሯዊ አመጋገቦችን እያስተዋወቀች ሰዎች ንቁና ጤናማ ህይወት እንዲመሩ ታበረታታለች። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። በርካታ አፍሪካውያን ሴቶች የመሬት ይዞታ መብታቸው አልተከበረም። ይሄ ይከበር ዘንድ አንድ እንቅስቃሴ ተጀምሯል። ጁማ ማጃንጋ ያዘጋጀችውን ዘገባ ስመኝሽ ቆየ እንደሚከተለው ታቀርብልናለች።
ቢያትሪስ ኪጋንዲ ባለቤቷ ከሞተ በኋላ ዘመዶቹ እንዴት ተባብረው መሬቷን እንደነጠቋት ስታስታውስ እንባ ይቀድማታል። ባሏ ከሞተ በኋላ 7 ልጆቿን ብቻዋን የምታሳድገው ቢያትሪስ መሬቷን መልሳ ለማግኘት ለ8 አመታት በፍርድ ቤት ፍልሚ ያድርጋለች።
It's a big problem for us women.
ለእኛ ለሴቶች እጅግ አስቸጋሪ ነገር ነው። ባል ከሞተ መሬታችን የኛ ሊሆን አይችልም። መሬቱ የኛ እንዳልሆነ ተደጋግሞ ይነገረናል። ግን ደግሞ እድሜያችንን ሙሉ የምናሳልፈው መሬቱ ላይ ነው። ስለዚህ ፕሬዝዳንታችንን የምንማጸናቸው መሬታችንን በባለቤትነት መያዝ እንድንችል እንዲረዱን ነው።
ልክ እንደ በርካታ የአፍሪካ ሀገሮች ኬንያም ሴቶች የመሬት ባለቤት መሆን እንደሚችሉ የሚያረጋግጥ ጠንካራ ሕግ አላት። ሆኖም ሴቶች አሁንም ይህን መብታቸውን ለመጠቀም በርካታ እንቅፋቶች ይገጥማቸዋል። በኬንያ ህጉን ከማርቀቅ አንስቶ በሙያቸው ድጋፍ የሚያደርጉት የህግ ባለሙያ ጁዲ ቶንጋሪ እንደሚሉት ሴቶች መብታቸው የሚከበርበት ጊዜ ላይ ለመድረስ ብዙ ርቀት መጓዝ ይጠበቅባቸዋል።
Somebody says the more things change the more they remain the same.
አንድ አባባል አለ ብዙ ነገሮች በተቀየሩ ቁጥር እየተመሳሰሉ ይሄዳሉ የሚል። ምንም እንኳን ህጉ ቢኖርም አሁንም ሴቶች ንብረታቸውን ለመጠቀም ከንብረት ጋር በተያያዘ ፍትህ ለማግኘት የማያቋርጥ ከፍተኛ የሆነ ትግል ማድረግ ይጠበቅባቸዋል።
For those who are in the large sector, I think one of the assignments that we should undertake is to ensure that
አስተዳደር ዙሪያ ለምንሰራ ሰዎች ካሉብን ኃላፊነቶች አንዱ ሴቶች ምን አይነት ነገሮችን በባለቤትነት እንዲያዙ ለማወቅ ትክክለኛ የሆነ የቁጥር መረጃ እንዲኖረን ማድረግ ነው። ከዛ በዛ መሰረት ልንጠብቀውና አሁን ከምናውቀው 2% አሃዝ እንዲያድግ መስራት ኖርብናል።
ልክ እንደ ኪጋንዲ በርካታ የአፍሪካ ሴቶች ቤተሰቦቻቸውንና ማህበረሰባቸውን ለመርዳት በእርሻ ስራ ላይ የተሰማሩ ናቸው። ሆኖም ብዙዎቹ የመሬት ባለቤትነታቸውን በተመለከተ ህጋዊና ማህበራዊ መብታቸው አይከበርላቸውም። አንድ ለመሬቷን ንቁም የተሰኘ ዓለም አቀፍ የሴቶች የመሬት ባለቤትነት ዘመቻ ታዲያ እነዚህን መብቶች ለማስከበር እንቅስቃሴ እያካሄደ ነው።
We need to invest more in transforming some of these norms, in transforming some of these practices.
እነዚህን ባህሎችና አሰራሮች ለመቀየርና ወደፊት መጓዝ እንድንችል በጉዳዩ ላይ በደንብ መስራት ይኖርብናል። ይሄ ድህነትን ለማጥፋት፣ በምግብ ራስን ለመቻል፣ የጾታ እኩልነትን ለማረጋገጥና በተለይም ደግሞ የአየር ንብረት ለውጥ የሚያመጣቸውን ለውጦችና ተግዳሮቶችን ለመቋቋም በጣም አስፈላጊ ነው።
በዓለም አቀፉ የምግብና እርሻ ድርጅት FAO ግምት መሰረት በመሬት ባለቤትነት ዙሪያ በሴቶችና በወንዶች መካከል ያለው ልዩነት ማጥበብ በሴት በሚመሩ እርሻዎች ላይ ከ20 እስከ 30% የምርት እድገት ያመጣል። በተጨማሪም በረሃብ የሚጠቁ ሰዎች ቁጥር ከ100 እስከ 150 ሚሊዮን ይቀንሳል።
It is desperate. It is drastic. Some people just give up.
እጅግ አሳሳቢና ገና ብዙ ስራን የሚጠይቅ ጉዳይ ነው። አንዳንድ ሰዎች ተስፋ ቆርጠው የሆነውን ሆነው ለመኖር ይሞክራሉ። ግን ያ ምንም ያስከትላል? ቀጣዩ ትውልድ ከዛም በኋላ የሚመጣውም ትውልድ ትምህርት ማግኘት አይችልም። ስለዚህ በተመሳሳይ የደህንነት ወለል ውስጥ መኖርን ይቀጥላሉ ማለት ነው።
በርካታ ሀገሮች ሴቶች የመሬት ባለቤትነት መብት እንዳላቸው የሚያረጋግጡ ፖሊሲዎችንና ህግጋትን በማውጣት መሻሻል ቢያሳዩም የመብት አቀንቃኞች እንደሚሉት ግን እንደ ቢያትሪስ ኪጋንዲ ያሉ ሴቶች መብታቸውን መጠቀም እንዲችሉ ግን ገና ብዙ ስራ መሰራት ይኖርበታል።